ወሩቲ ወልት ደብና ነጋት ቡላ አመሰገንታ ፋና ማራት ትፉ The voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 18 2013 ዓ.ም ምህረት ዝግጅታችን አሁን ጀመረ። ጅማ ውስጥ እስር ላይ የሚገኘው የጅማ ዩኒቨርሲቲ የዘንድሮ ምሩቅ መሐመድ ዴክሲኮ በአፋጣኝ ሊለቀቅ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አሳሰበ።
አሻሙን በነጻነቱ በመናገሩ ብቻ መታሰር መከሰስ እንዲሁም ለሌላ እንግዲህ መደረግ የለበትም መሐመድ ዴክሲኮን ጉዳይ በዚህ አንግል የምናየው ነው የሚሆነው ማለት ነው።
የኢትዮጵያ ሰብአዊ መብት ኮሚሽን የሰመኮ አማካሪ አቶ ኢማድ አብዱል ፈታ ናቸው ተከባለን። የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌደራል ከፍተኛ ፍርድ ቤት ተከሳሽ ላምሮት ከማልን በነጻ አሰናብቷል። እርቅ ለአንድ ህብረተሰብ በአዲስ ምዕራፍ አዳዲስ ድሎችን እንደሚከፍት የሰላም ሚኒስቴር ዴኤታ ፍሬአለም ሽባባው ተናገሩ። መላው የህብረተሰብ አካላት ለእርቅ እንዲሰሩ አሳሰቡ። ነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን አቀናብራለች። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስተላልፍ ለምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። አስቸኳይ ጊዜ አዋጅ መረጃ ማጣሪያ ባወጣው መግለጫ የህወሓት ቡድን በሰሜን እዝ የመከላከያ ሰራዊት እንዲሁም በማይካድራ ከተማ ከተፈጸመው ጥቃት ጋር በተያያዘ ሳትፏላቸው በተባሉ አካላት ላይ በቀጣዮቹ ሳምንታት ውስጥ ክስ እንደሚመሰረት አስታውቋል። የአስቸኳይ ጊዜ መረጃ ማጣሪያው ዛሬ ባወጣው መግለጫው የኢትዮጵያ ሰብአዊ መብቶች ኮሚሽን በአክሱም ከተማ ተፈጽሟል ከተባለው ጾታዊ ጥቃትና ተያያዥ ጉዳዮች ጋር የቀረቡ ወንጀላዎችን ከዓለም አቀፍ የባለሙያዎች ቡድን ጋር ሆኖ እያጣራ መሆኑን አያይዞ ገልጿል። ማይካድራ ከተፈጸመው ጥቃት ጋር በተያያዘ 36 ተጠርጣሪዎች በዛሬው ዕለት ለሶስተኛ ጊዜ ፍርድ ቤት መቅረባቸውን ዜናው ጨምሮ አመልክቷል። በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህና በፕሬዝዳንታዊ አማካሪው ባቶ የማነ ገብረአብ የተመራ የኤርትራ መንግስት ልዑካን ቡድን ዛሬው ዕለት በካርቱም ከሱዳን ሉዓላዊ ምክር ቤት ፕሬዝዳንት ከጀነራል አብዱል ፈታህ አልቡርሃን ጋር ተገናኝቶ ተወያይቷል። ልዑካኑ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የሱዳንንና የኢትዮጵያን ግንኙነት በተመለከተ ለሱዳኑ መሪ የላኩትን መልእክት ያቀረቡ ሲሆን ይህንኑ መልእክትም ለሱዳን ጠቅላይ ሚኒስትር አብደላ ሐምዶክ አድርሰዋል ሲሉ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ አስፍረዋል። ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለሱዳን መሪዎች በላኩት ደብዳቤያቸው ሁለቱ ጎረቤት ሀገሮች ልዩነቶቻቸውን በመግባባትና በትዕግስት መፍታት ያለባቸው መሆኑን አጥብቀው ማሳሰባቸውን የገለጹት ሱዳን ፕሬዝዳንት አልቡርሃንና ጠቅላይ ሚኒስትር ሐምዶክ በዚህ ረገድ ኤርትራ ያደረገች ስላለው ያልተቋረጠ ጥረት ምስጋና ማቅረባቸውን የአቶ የማነ ገብረ መስቀል የትዊተር መግለጫ ጨምሮ አመልክቷል። አስከትለውም የሱዳን ፕሬዝዳንትና ጠቅላይ ሚኒስትር ሀገራቸው ጊዜያዊ እክሎችን በሰላማዊ መንገድ ፈታ ከኢትዮጵያ ጋር ጠንካራ ግንኙነት ለመመስረት ብሎም ለቀጣናዊ ትብብር ለመስራት ቁርጠኝነቷን ገልጸውላቸዋል ብለዋል። በኮቪድ-19 ይዞታ ዜና ስናልፍ በኢትዮጵያ ከጤና ሚኒስቴር በሚወጣው ዕለታዊ መረጃ መሰረት ዛሬ ዕለት አዲስ አበባ ውስጥ ለኮሮና ቫይረስ መጋለጣቸው በምርመራ የተረጋገጠ 780 ሰዎች ተገኝተዋል። አገሪቱ ዙሪያ ባለፈው የ24 ሰዓት ጊዜ ውስጥ 6212 ሰዎች ተመርምረው አጠቃላይ የተገኙት 878 ሰዎች ሲሆኑ ከዚያ ውስጥ 60 ሰዎች በኦሮሚያ፣ 16 በአማራ ክልል፣ 12 በሲዳማ 4 በደቡብ ክልል 3 ሰው በሐረሪ 2 ሰው በድሬዳዋ 1 ሰው በቤንሻንጉል ክልል በቫይረሱ እንደተያዙ በመርመራ መገኘቱን እለታዊው የሚኒስቴሩ መግለጫ አትቷል። በተጨማሪም በዚሁ የ24 ሰዓት ጊዜ ውስጥ 3 ሰዎች አዲስ አበባ 2 ሰው በኦሮሚያ ክልል በሚገኙ የህክምና ማዕከላት ውስጥ በኮቪድ-19 ምክንያት ህይወታቸው ማለፉንም መረጃው ጨምሮ አውስቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም ዙሪያ በተጠናቀሩ የኮቪድ-19 ወረርሽኝ ይዞታና ተያያዥ ዜናዎች ደግሞ ፋይዘርና በባዮንቴክ ህብረት የተሰራው የኮቪድ-19 ክትባት በሙከራ ወቅት ያስመዘገበውን አይነት ውጤታማነት አሁን እየተከተቡ ያሉ ሰዎች ላይ እያሳየ መሆኑን አንድ አዲስ ጥናት አመልክቷል። እስራኤል ክሌሊት የመርምር ተቋም ተመራማሪዎች ባካሄዱት 1.2 ሚሊዮን ሰዎች ያሳተፈ ጥናት እንደገለጸው ሁለት ጊዜ የሚሰጠው የፋይዘር ክትባት በማናቸውም የእድሜ ክልል ውስጥ ያሉ ክትባቱን የወሰዱ ሰዎች በቫይረሱ የህመም ስሜት በሚያመጣ ደረጃ እንዳይጠቁ በማድረግ ረገድ ክትባቱ 94 ከመቶ ውጤታማነት አሳይቷል። አንዷን ብቻ ክትባት ለወሰዱ ሰዎች ደግሞ 57 ከመቶ ቫይረሱን የመከላከል አቅም ሰጥቷቸዋል ይላል ጥናቱ። አቻ ተመራማሪዎች ተገምግሞ በኒው ኢንግላንድ የህክምና መጽሔት ላይ የወጣው ይህ የእስራኤሉ ጥናት አገር አቀፍ የኮቪድ-19 ክትባት መርሃ ግብር ላይ ያተኮረ ግምገማ ሲካሄድ የመጀመሪያ መሆኑ ነው። ፋይዘርና ባዮንቴክ ኩባንያዎች የሰሩት ክትባት ላይ የተካሄደው ብዛት ያላቸው ሰዎችን ያሳተፈ ሙከራ 95 ከመቶ ውጤታማነት ማሳየቱን አስታውቀው እንደነበረ የሚታወስ ነው። ሌላ ዜና፣ ሞደርና ኩባንያ ባለ ሁለት መርፌው የኮሮና ቫይረስ ክትባቱን ደቡብ አፍሪካ ላይ የተከሰተውን ኮሮና ቫይረስ እንዲዋጋ አድርጎ ማውጣቱን አስታወቀ። ክትባቱን ተጨማሪ ጥናት እንዲደረግበት ለብሔራዊ የጤና ተቋም ልከነዋል ብሏል። ፋይዘርና ሞደርና ኩባንያዎች በቀጣዮቹ ወራት ውስጥ የክትባት ምርታቸውን ለመጨመር እቅድ ያላቸው መሆኑን አስታውቀዋል። ፋይዘር እስከሚቀጥለው የአውሮፓውያን አቆጣጠር መጋቢት አጋማሽ በሚኖረው ጊዜ ውስጥ የክትባት ምርቱን በእጥፍ በማሳደግ በየሳምንቱ 13 ሚሊዮን ለማድረግ እቅድ እንዳለው አስታውቋል። ሞደርና በበኩሉ በየወሩ 40 ሚሊዮን ክትባቶችን ለማቅረብ ተስፋ እንደሚያደርግ ነው የገለጸው። በሌላ ዜና ኮቪድ-19 ክትባት ምርትና ማከፋፈል ሂደት እንዴት ማሻሻል እንደሚቻል የአውሮፓ ህብረት መሪዎች ዛሬ በበይነ መረብ ጉባኤ ተቀምጠው ይወያያሉ ተብሏል። የህብረቱ አባል ሀገሮች ብሪታንያና ደቡብ አፍሪካ ውስጥ የተከሰቱትን በፍጥነት እየተዛመቱ ያሉ የኮሮና ቫይረስ አይነቶች በአዲሶቹ ክትባቶች አልበገር ይሉ ይሆናል የሚል ስጋት እንዳደረባቸው ተገልጿል። በሌላ ዜና በጃፓን የበጋ ኦሊምፒክስ አደራጆች የተለመደው የኦሊምፒክስ ችቦ ቅብብሉን ስነ ስርዓት ለመመልከት ለሚወጡ ታዳሚዎች ከት ያሉ የኮሮና ቫይረስ መከላከያ ደንቦችን አውጥተዋል። የኦሊምፒክ ችቦ ቅብብሉ በአውሮፓውያን በሚቀጥለው መጋቢት 25 ቀን ነው የሚከናወነው። መጨረሻም የሚያንማሩ የፖለቲካ ቀውስ አዲስ መልክ እየያዘ ነው። በመፈንቅለ መንግስት ስልጣን የተቆናጠጡት የጦር ሰራዊቱ መኮንኖች ደጋፊዎች የሆኑ ሰዎች ያንጎን ውስጥ የመፈንቅለ መንግስቱን ተቃዋሚዎች ላይ ጥቃት እንዳደረሱ ተዘግቧል። ብዙ መቶ ሆነው ትዕይንተ ህዝብ ለማካሄድ የወጡት የጦር ሰራዊቱ መኮንኖች ደጋፊዎች ከተማዋ መሃል ቆመው የነበሩ ሰዎች ሲጮሁባቸው ድንጋይና ቀስት እንደወረወሩባቸው ተገልጿል። ጦር ሰራዊቱ ደጋፊዎች አንደኛውን ሰው ሲደበድቡት የሚያሳይ እንዲሁም ቢያንስ አንዱ የጦር ሰራዊቱ ደጋፊ ጩቤ ይዞ የሚያሳይ ቪዲዮ በማህበራዊ መገናኛ ላይ ተለቋል። የሚያንማር የጦር ሰራዊት የሀገሪቱን ሲቪላዊ መሪ አውን ሳን ሱኪንና ሌሎችንም የሲቪሉን መንግስት መሪዎች በቁጥጥር ስር አውሎ ስልጣን ከያዘ ወዲህ በየቀኑ የተቃውሞ ሰልፍ እየተካሄደ ሲሆን ከሰልፎቹ በተያያዘ ቢያንስ የሶስት ሰዎች ህይወት አልፏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። The Voice of America.
ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ የካቲት 18 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። ጅማ ውስጥ ስር ላይ የሚገኘው የጅማ ዩኒቨርሲቲ የዘንድሮ ምሩቅ መሐመድ ዴክሲኮ በአፋጣኝ ሊለቀቅ ይገባል ሲል የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አሳስቧል። ኮሚሽኑ ዛሬ ባወጣው መግለጫ ኦሮሚያ ክልል ውስጥ በተለያዩ ቦታዎች የፍርድ ቤቶች ትዕዛዞች አለመከበራቸው አሁንም አሳሳቢ ነው ብሏል። ፀሐይ ዳምጠው ዝርዝሩን ይዛለች።
ወረዳ አንድ ፖሊስ ጣቢያ ከይካቴት 6 2013 ዓመተ ምህረት ጀምሮ ታስሮ የሚገኘው መሐመድ ዴክሲሶ በዋስ እንዲለቀቅ የጅማ ከተማ ወረዳ ፍርድ ቤት ይካቴት 16 2013 ዓመተ ምህረት ያሳለፈውን ውሳኔ በመተላለፍ እስካሁን አለመለቀቁ እንዳሳሰበው የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰማኮ ገልጿል። መሐመድ ዴክሲሶን ጨምሮ በፍርድ ቤት የዋስትና መብት ተከብሮላቸው እስር ላይ የሚገኙ ሌሎችም እስረኞች በአፋጣኝ እንዲለቀቁ ኮሚሽኑ አሳስቧል። የኢትዮጵያ የሰብአዊ መብቶች ኮሚሽን አማካሪ አቶ ኢማድ አብዱልፈታ ሐሳብን መግለጽ እንደማያሳስር ተናግሯል።
ሐሳብን በነጻነት የመግለጽ መብት በኢትዮጵያ ሕግ መንግስትም ሆነ በሌሎች ዓለም አቀፍ ሕጎች እንዲሁም ሌሎች አዋጆች በግልጽ የተቀመጠና መነሻውና መድረሻው ገደቡ ምን እንደሆነ በግልጽ የሚታወቅ መብት ነው። ይህ መብት በባህሪው ሰዎችን ሊያስቀይሙ ሊያስቆጡ የሚችሉ ነገሮችን ሊያስከትል ሊያመጣ ይችላል። ያ ማለት ግን ያ ነገር ስላስቆጣን፣ ስላናደደን፣ ስላስቀየመን ህጉ ወንጀል ነው ብለው እስካላስቀመጠ ድረስ መንግስትም ይሁን ሌሎች አካላት ወንጀል ነው ተብሎ ወንጀልን ማቋቋም የሚችል ድርጊት እስካልፈጸመ ድረስ ግለሰቡ ሀሳቡን በነጻነቱ በመናገሩ ብቻ መታሰር፣ መከሰስ እንዲሁም ለሌላ እንግልት መዳረግ የለበትም። መሐመድ ዴክሲሶንም ጉዳይ በዚሁ አንግል የምናየው ነው የሚሆነው ማለት ነው።
ኦሮሚያ ክልል ውስጥ የፍርድ ቤቶች ትዕዛዝ አለመከበር ኮሚሽኑን እንዳሳሰበው አቶ ኢማር ገልጿል።
በኦሮሚያ ክልል በተለያዩ ቦታዎች በተለያየ ምክንያት በተለያዩ ወንጀሎች ተጠርጥሮ በቁጥጥር ስር የዋሉ ሰዎች ነገር ግን ፍርድ ቤት በዋስትና ወይንም በሌላ መልኩ ከእስር እንዲለቀቁ ትዕዛዝ የሰጠባቸው ሰዎች እስር ላይ እንዳሉ እናውቃለን። በተደጋጋሚ ቅሬታዎች ለመስሪያ ቤታችን ይቀርቡልናል። ይህን በማስመልከት በግልጽም ይሁን በሌላ መንገድ የሚመለከታቸው አካላት ለእነዚህ ችግሮች መፍትሄ እንዲሰጡ በተደጋጋሚ ጥሪ አድርገናል። ነገር ግን ችግሩ እስካሁንም አሳሳቢ በሆነ ደረጃ የቀጠለ መሆኑን ነው የምንረዳው።
ማንኛውም ሰው ሐሳቡን በነጻነት የመግለጽ መብት እንዳለው በኢትዮጵያ ሕገ መንግስት አንቀጽ 29 መደንገጉን ያስታወሱት የጅማ ዩኒቨርሲቲ የሕግ መምህር ኦፍሲናን ግርማ እንዲህ ብለዋል።
እሱ የተናገረው ቃል በወንጀል ሕግ አንቀጽ 23 መሰረት አንድ ወንጀል ሊባል የሚገባው አንደኛ በሕግ ሲከለከል፣ ሁለተኛ ድርጊት ሲፈጸም ነው። ስለዚህ ሶስት ነገሮች መሟላት አለባቸው። ከሶስቱ ነገሮች አሁን ይሄ ወንጀል ነው ተብሎ የተደነገገ ነገር አይደለም። ምክንያቱም የፖለቲካ እስረኛ ይፈታ የሚል ቃል ከወንጀል ሕጉ አንጻር ስናየው የሚያስቀጣ የተከለከለ ተብሎ ሊወሰድ አይችልም። በወንጀል ባስከሰው አድሚኒስትሬቲቭ ነገሩን ከዛ አንጻር ሊታይ ይችላል። ጅማ ዩኒቨርሲቲ ራሱ የሚያየው ነገር እንጂ በወንጀል ሕግ አንጻር የሚታይ ነገር አይደለም።
ምርቁ መሐመድ ዴክሲሶ በጅማ ዩኒቨርሲቲ ተማሪዎች ምረቃ ስነ ስርዓት ላይ ፍትህ ለሐጫሉ ሁንዴሳ ጀዋር መሐመድ ይፈታ ብሎ በመጮህ በፖሊስ ተይዞ ሁለት ጊዜ ፍርድ ቤት መቅረቡንና ፍርድ ቤት የነበረውን ሂደት ጠበቃው አቶ ኦብስናን ለአሜሪካ ድምጽ አብራርቷል።
ጀመሪያ ጊዜ ቀጠሮ ሲጠየቅ ሁከትን የማነሳሳት ወንጀል ተጠርጥሯል የሚል ነው። በዛው መሰረት ፍርድ ቤት ሊመረመር 7 ቀን ሰጥቶ ነበረ። 7 ቀን አልቆ ቀጠሮ እንግዲህ በ15 ነው የተቀጠረው። የካቲት 15 መርማሪ ፖሊስ እሱን ይዞ ሲቀርብ ተጨማሪ ጊዜ ቀጠሮ 14 ቀን ነው የጠየቀው። በዚህ ቀጠሮ የተጠየቀው ፍሬ ነገር ደግሞ አንደኛ ከታጠቀ ኃይል ጋር ግንኙነት አለው፣ ሁለተኛ የጅማ ዩኒቨርሲቲ እና ተማሪዎችን አደራጅቶ ሁከት ሊቀሰቅስ ሲዘጋጅ ስለነበረ እሱን እንመረምራለን የሚል ነበር። ፍርድ ቤቱ ይሄንን የሚያሳይ ማስረጃ ወይም የሚያሳዩ ነገሮችን መርማሪ አላስረዳም በሚል የተጠየቀውን ጥያቄ ውድቅ አድርጎ ዋስትና መብት ሰጠው።
በኢትዮጵያ የሰብአዊ መብቶች ኮሚሽን መግለጫና በተነሱት ሌሎችም ጥያቄዎች ላይ ምላሽ የሰጡት የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻ ተከታዩም ብለዋል።
ውሳኔ ወይንም የፍርድ ቤቶችን ሂሳብ አለቅሳ አልተቀበለም የሚለው ነገር በአሰራር በእነሱ መካከል በተቀናጀ ሁኔታ የሚሰሩ ስራዎች እንዳሉ ሆኖ እያንዳንዱ የራሱ ኃላፊነት አለው፣ የራሱን ተጠያቂነት አለው። በቼክ ኤንድ ባላንስ አሰራር አንደኛው ሌላውን የመጠየቅ ስልጣን ያለው ስለሆነ ትዕዛዙ ያልተከበረለት ፍርድ ቤት ትዕዛዙን ባለማስከበሩ ያንን ትዕዛዝ ያላከበረውን አካል በሕግ የመጠየቅና ተጠያቂ የማድረግ ኃላፊነቱን መወጣት ይችላል የሚል እምነት አለኝ። ይሄ የሕግ አሰራር ስለሆነ መፍትሄ ተጎድቷል ብሎ የሚያስብ አካል ካለ በዛ መልክ ሕጉን የማስከበርና መብቱን የማስጠበቅ ስልጣን ስላለው ያንን ማድረግ ይችላል የሚል እምነት አለኝ። ከዛ ውጪ በኦሮሚያ የሰብአዊ መብት ጥበቃ ላይ ምንም አይነት ገደብ የተጣለበት ምክንያት የለም። ሀሳቤን በነጻነት የመግለጽ ማለት የሌላውን ሀሳብ ሳይጋፉ የራሴን ሀሳብ መግለጽ ነው። ያ ህግንና ስርዓትን ተከትሎ የሚደረግ የሀሳብ መግለጽ ጉዳይ የሚከለከልበት ምክንያት አይኖርም። መንግስት ሁኔታዎችን እያመቻቸ እንጂ ጫና እየፈጠረ አይደለም። በመንግስት ደረጃ የሚገለጽ ምንም አይነት ነገር በክልላችን የለም ብሎ ማለት ይቻላል። ሰብአዊ መብቶች እየተከበሩ ናቸው።
በዚህ ጉዳይ ላይ ተጨማሪ ማብራሪያ ለመጠየቅ የኦሮሚያ ፖሊስ ኮሚሽን ጀነራል ኮሚሽነር አራርሳ መርዳሳ፣ የኦሮሚያ ጠቅላይ አቃቤ ህግ ሁሴን ኦስማን እና የጅማ ዞን ፖሊስ መምሪያ ኃላፊ ኮማንደር ፉፋ መገርሳ ጋር በተደጋጋሚ ደውዬ መልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአርቲስት ሀጫሉ ሁንዴሳን ግድያ ጉዳይ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብርና ህገ መንግስታዊ ወንጀሎች ሁለተኛ ችሎት ፌዴራል ከፍተኛ ፍርድ ቤት በሶስት ተከሳሾች ላይ የጥፋተኝነት ብይን ሰጥቷል። ተከሳሽ ላምሮት ከማልን በነጻ አሰናብቷል። በሌላ ችሎት የነ አቶ ጀዋር መሐመድ የህክምና ውሳኔ ለምን እንዳል ተፈጸመ ታስረው እንዲቀርቡና መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት ኃላፊው ውሳኔ ያልተከናወነው ከበላይ በመጣ ትዕዛዝ ነው ብለዋል። ሙክታር ጀማል ዝርዝር አለው።
አንደኛ ተከሳሽ ጥላያሚ በሀጫሉ ሁንዴሳ ግድያ ዋና አቀነባባሪ በመሆን በሰውና በሰነድ ማስረጃ መረጋገጡን ነው ከፍተኛ ፍርድ ቤት የገለጸው። ችሎቱ እንዳስረዳው አርቲስት ሀጫሉ ሁንዴሳ የተገደለበት የጥይት እርሳስ ከአንደኛው ተከሳሽ ቤት ከተገኘው ሽጉጥ ውስጥ የተተኮሰ መሆኑን በምርመራ አረጋግጧል። የፖለቲካ አሳሰብን ከግብ ለማድረስ ሰው በመግደል መንግስት ላይ ጫና ለመፍጠር ድርጊቱን መፈጸሙንም ማረጋገጡን የተገለጸው በ2012 የወጣውን የጸረ ሽብር አዋጅ በመተላለፍ በሚል የጥፋተኝነት ብይን የሰጠው ፍርድ ቤቱ ተከሳሽ እንዲከላከልም ወስኗል። ሁለተኛ ተከሳሽ ከበደ ገመቹ አርቲስት ሀጫሉ ሁንዴሳን ተኩሶ መግደሉ መረጋገጡን ፍርድ ቤቱ አመልክቷል። ይህንን ያደረገው አንደኛ ተከሳሽ ጥላያሚ ገለን እንዘርፈዋለን ስላለው ዝርፊያን ለመፈጸም አቅዶ እንደሆነም ጠቁሟል። በመሆኑም በ1996 የወጣውን የወንጀል ሕግ አንቀጽ 540 በመተላለፍ ጥፋተኛ ተብሎ እንዲከላከል ብያኔ ተሰጥቷል። ሶስተኛ ተከሳሽ አብዲ አለማየሁ በግድያ ወንጀል ያለውን ተሳትፎ የሚያስረዳ የሰውና የሰነድ ምስክር አለመቅረቡን የገለጸው ፍርድ ቤቱ ግድያው ሲፈጸም ተመልክቶ ለሕግ አካል አለማሳወቁን ግን ጠቅሷል። በዚህ መሰረት በ1996 የወጣውን የወንጀል ሕግ አንቀጽ 443 ሕዝባር አንድን በመተላለፍ ጥፋተኛ ተብሎ እንዲከላከል ተበይኗል። አራተኛ ተከሳሽ ላምሮት ከማል በወቅቱ ከሟች አርቲስት ሀጫሉ ሁንዴሳ ጋር የነበረችና ግድያው እንዲፈጸም ያመቻቸች በሚል አቃቤ ሕግ ክስ የከፈተባት ናት። የፌዴራል ከፍተኛ ፍርድ ቤት ግን ይህንን የሚያስረዳ የሰውም ሆነ የሰነድ ማስረጃ የለም በማለት ዛሬ ከእስር እንድትለቀቅ በይኗል። ከአንደኛ እስከ ሶስተኛ ያሉ ተከሳሾች ጥላያሚ፣ ከበደ ገመቹና አብዲ አለማየሁ በተሰጠው ብያኔ ላይ እንዲከላከሉ ለመጋቢት 20 እና መጋቢት 21 2013 ቀጠሮ ተሰጥቷል። በሌላ ችሎት የእነ አቶ ጀዋር መሐመድ የሕክምና ሂደት ለምን እንዳልተፈጸመ ታስረው ቀርበው መልስ እንዲሰጡ የታዘዙት የቃሊቲ ማረሚያ ቤት አዛዥ ረዳት ኮሚሽነር ግርማ አደሬ ቀርበው ምላሽ ሰጥተዋል። አዛዡ እንዳሉት ተከሳሾቹ ወደ ተባለው የሕክምና ማዕከል ቢሄዱ ሊደርስ የሚችል የጸጥታ ችግር እንዳለ የሚያሳይ ዳሰሳ ጥናት ተደርጓል ብለዋል። የፍርድ ቤቱ ትዕዛዝ ያልተፈጸመውም በዚህ ጥናት መሰረት ከበላይ አካል በመጣ ተዛዝ ነው በማለትም መልሰዋል። ተዛዙን የሰጠው የበላይ አካል ማን እንደሆነ ግን አዛጁ አልገለጹም። ከፍተኛ ፍርድ ቤቱ አቶ በቀለ ገርባ ወደ ህክምና እየሄዱ መንገድ ላይ በታገዱበት ወቅት ኃይሉን ይመራ የነበረ የማረሚያ ቤት ፖሊስ ረዳት ኢንስፔክተር ድርባ ሰንበታና ባልደረቦቹ ለፊታችን ሰኞ የካቲት 22/2013 ቀርበው እንዲያስረዱ ተዛዝ አስተላልፏል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባውና መሰግናለን። አድማጮች ወደ ተከታዩ ዘገባ እናልፋለን። እርቅ ለአንድ ህብረተሰብ አዲስ ምዕራፍና አዳዲስ እድሎችን እንደሚከፍት የሰላም ሚኒስቴር ዴታ ፍሬአለም ሽባባው ተናገሩ። መላው የህብረተሰብ አካላት ለእርቅ እንዲሰሩ አሳሰቡ። መለስካቸው አምሃ ዝርዝራለው።
የሰላም ሚኒስቴር ከወራት በፊት በተለያዩ ሀገሮች ክፍሎች ማህበረሰብ ተኮር ውይይቶችን ሲያካሂድ ቆይቶ የአድዋን ድል 125ኛ ዓመት ምክንያት ባደረገ መልኩ ዛሬ ባዘጋጀው የውይይት መድረክ ላይ የሰላም ሚኒስቴር ሚኒስትር ዴኤታ ፍራልም ሽባባው ተገኝተው ለኢትዮጵያ እርቅ እንደሚያስፈልጋት አስገነዘቡ። የሀገሪቱ የተለያዩ ማህበረሰቦች ልዩ ልዩ የእርቅና የሽምግልና ባህሎችና የበለጸጉ እሴቶች እንዳሏቸው አስታውሰው ለዛሬ የሀገሪቱ ችግሮችም ተቃሚ ሊሆኑ እንደሚችሉ ጠቁመዋል። ሚኒስትሩ አጨምረው እንዳስረዱትም የእርቅ ሂደትና ክንዋኔ በብዙ ሀገሮች የኖሩ ችግሮችን ለመፍታት እንደቻለም የደቡብ አፍሪካን ተመክሮ ጠቅሰዋል። ባጭሩ እርቅ የቀድሞውን ዘግቶ አዲስ ምዕራፍ መጀመር ነው ብለዋል።
እርቅ አዲስ ቀን፣ አዲስ እድል፣ አዲስ ዘመን ለትውልድ ይሰጣል። ብዙ ልጆቻችን ካለፈው ከተደረገው ነገር ጋር ተቆራኝተው ዛሬ ሊሰሩት የሚገባቸውን ነገር እንዳያደርጉ እነሱንም ፕሮቴክት ያደርጋል። እርቅ ሲካሄድ ህብረተሰብ ፋታር ያገኛል፣ አሳቢዎች ይነሳሉ፣ ሰራተኞች ነጻነት ያገኛሉ፣ ምሁራን በነጻነት ወደፊት መሮጥ ይችላሉ፣ በጉልበትም በእውቀትም የሚሰሩ ሰዎች ያለምንም ሰቀቀን ወደፊት መሄድ ይችላሉ። ባውንደሪውን ጥሰው ሄደው ብዙ ርቀት ሄደው ሀገራቸውን ማገልገል ይችላሉ። ስጋቶች ይወገዳሉ።
ሚኒስትሩ እንዳብራሩት በሀገሪቱ በአሁኑ ወቅት የመናቆሪያና የጥል መንስኤ የሚሆኑት ርዕሶች በእርቅ አማካይነት በሚፈጠረው አዲስ ምዕራፍ ሌላ እድል የሚሰጡ የእውቀት መነሻዎች ሊሆኑ እንደሚችሉም ጠቁመዋል።
ጥያቄዎች እንደ ጥያቄ ተይዘው የምርምር ርዕሶች ብቻ ይሆናሉ እንጂ የዛሬ ብዙ ዓመት በፊት የተሰሩ ችግሮች ዛሬ በሚሰሩ ጉልበቶች ላይ አያሸማቅቁም፣ ስጋት አይፈጥሩም። ነገር ግን ከስህተቶች ይማራሉ። ሰዎች በፍጹም ነጻነት ሆነው ራሳቸው ፍርድ መስጠት ይችላሉ። እርቅ ይህንን ያደርጋል። ፍጹም ነጻነት ያለበት አስተሳሰብ፣ ፍጹም ነጻነት ያለበት የስራ ሜዳ፣ ፍጹም ነጻነት ያለበት ሞራል የሚሳተፉበት የሞራል መድረክ፣ የእውቀት ቦታ ይፈጥርልናል። ምንም አድሎ የሌለበት፣ ተንኮል የሌለበት በዛ ቦታ ላይ ሆኖ በበዳይም በተበዳይም ቦታ ላይ ሆኖ በፍጹም ነጻነት ሆኖ ለማየት ከዚህ የሚገኘው ትምህርት ለትውልድ እንዴት ይጠቅማል ለማለት እድል ይሰጣል።
ዶክተር ሳሙኤል ተፈራ በሰላም ሚኒስቴር የሚኒስትሯ ፖሊሲ አማካሪና በአዲስ አበባ ዩኒቨርሲቲ ማህበራዊ ኮሌጅ የአፍሪካና የእስያ ጥናትና ምርምር ረዳት ፕሮፌሰር ናቸው። እርሳቸው ለቪኦኤ እንደተናገሩት እንደማንኛውም ሀገር በኢትዮጵያም ልዩነቶች አሉ። ሰዎች እነዚህን ልዩነቶች ለመፍታት ዋና ምርጫቸው ኃይል ሆኗል። ከጥቂት ዓመታት በፊት ኃይልን በብቸኝነት ሲጠቀሙ የቆዩ መንግስታት እንደነበሩ አስታውሰውም ዜጎች ሁሉ የዚያ ገፈት ቀማሾች እንደነበሩ በመግለጽ አዲስ መንገድ መፈለግ አለብን ይላሉ።
ከዛ ወጥተን ሰላምን ማስፈን ካስፈለገ፣ መቀራረብ ካስፈለገ የእርቅ ልቦና ሊያስፈልገን ይችላል። አእምሯችን፣ ልባችን ይቅር ለመባባል ያለፈው አልፏል፣ ከዚህ በኋላ ግን አንድ ሀገር ውስጥ ነው የምንኖረው፣ ልጆቻችን የሚኖርበት ሀገር ነው። በቀልን ቂምን ሳናወርስ በጋራ የምንገነባትን ሀገር በጋራ የምንኖርባትን ሀገር እናቁማት። ሀገር ሲኖር ነው መኖር የሚችለው። ይቅርታም ስነ ስርዓት የሚፈጸመው ሀገር ሲኖር ነው። ስለዚህ ለሀገር ስንል እርቅ መፈጸም አስፈላጊነቱን ለማሳየትም ነው።
ዶክተር ሳሙኤል እንደሚሉት የአድዋ ድልና ክብርም በእርቅ ላይ የተመሰረተ ነው።
የተለያዩ መሳፍንቶች በራስ ገዞች የራሳቸውን መንግስት ፈጥረው ከሴንትራል መንግስቱ ጋርም ከንጉሱም ጋርም እርስ በርስም በግዛት ወሰን በግብር በብዙ ነገር ይጣሉ ነበር፣ ይጋጩ ነበር እና ሰላም አልነበረም። ግን ሀገር ላይ የመጣ ጠላት ሲገጥም ሀገር መቅደም ስላለበት ለጸቡም ለፍቅሩም ለደስታውም ሀገር መቆም ስላለበት መኖር ስላለበት ያንን ወደ ጎን ተተው በቅን ልቦና በርቅ መንፈስ ነው የዘመቱት። ያንን በማድረጋቸው ነው ይሄን ነገር ያቆዩልንና ያቆሙልን። ስለዚህ እርቅ እዛም ውስጥ አለ፣ አድዋ ውስጥም አለ። እርቅ አንድነታችን ውስጥ፣ ንካሪያችን ውስጥ፣ ድላችን ውስጥ። አሁን ኮርተን አልተገዛንም ብለን አንገታችንን ቀና አድርገን ስንሄድ እዛ ውስጥ እርቅ እንዳለ ማሰብ ይገባናል፣ ከጦርነቱ ባሻገር ማለት ነው።
በመድረኩ ላይ እርቅን በተመለከተ 3 የጥናት ጽሑፎች ቀረቡ ሲሆን አንዳንድ ታዳሚዎችም ጥያቄዎችን በመጠየቅና የግል ሐሳባቸውን በመሰንዘር ተሳትፈዋል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች አሁን የፕሮግራም ማሳሰቢያ አለን። ለጥያቄው መልስ ሁለት እንግዶችን ለጥያቄው መልስ ዝግጅት ጋብዘናል። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ትዴፓ አባልና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶች በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ለሁለቱ እንግዶቻችን ጥያቄዎቻቸውን በሚከተሉት አድራሻችን እስከ ነገ አርብ የካቲት 19 ድረስ አድርሱን። ለጥያቄዎቻችሁ 2022059942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 2022513505 ለዋትስአፕ ብቻ። horn@voanews.com በኢሜል @voamharik በፌስቡክ ይላኩልን። #voamharik የትዊተር ገጻችንን በመጠቀም ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ እንደውልላችኋለን። የአሜሪካ ድምጽ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voamharic የፌስቡክ ገጻችን #voamharic ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይም ታገኙናላችሁ። ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14 በመደወል አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዝግጅት እንለፍ። በአዲግራት ዩኒቨርሲቲ ተማሪዎች የነበሩና በሰሜኑ የኢትዮጵያ ክፍል በተከሰተው የጸጥታ ችግር ምክንያት በመቀለ ዩኒቨርሲቲ አሪት ግቢ ትምህርታቸውን እንዲያጠናቅቁ የተደረጉ 2000 የሚጠጉ ተማሪዎች በተለያየ አውቶቡስ ወደ አዲስ አበባና ወደ ተለያዩ ከተሞች ወደሚገኙ ቤተሰቦቻቸው እንዲመለሱ በማድረግ ሂደት ውስጥ ሐሙስ ዕለት በአንድ መኪና ላይ ታጣቂዎች ባደረሱት ጥቃት 2 ሴትና 4 ወንድ በአጠቃላይ 6 ተማሪዎች የመኪናው ረዳትና 2 የፌደራል ፖሊስ አባላት መገደላቸውን የአሜሪካ ድምጽ ያነጋገራቸው ከጥቃቱ መትረፋቸውን የሚናገሩ ተማሪዎች ገልጸዋል። በሌላ በኩል በመቀለ ዩኒቨርሲቲ የተማሪዎች ፕሬዝዳንትና የሀገር አቀፍ ተማሪዎች ህብረት ምክትል ፕሬዝዳንት አብርሃላይ አረፋይኔ ጥቃቱ በደረሰ ዕለት ከተማሪዎቹ የስልክ ጥሪ ሲደርሳቸው ለሳይንስና ቴክኖሎጂ ሚኒስቴርና ለሚመለከታቸው ኃላፊዎች ማሳወቃቸውን ገልጾ በዛ መሰረት ተጨማሪ ድጋፍ እንደተደረገላቸው ተናግሯል። በሌላ በኩል ከ6 ሟች ተማሪዎች የአንዱ ወንድም ተማሪዎቹ የተገደሉበት አውቶቡስ በመቃጠሉ ምክንያት አስክሬን ማግኘት እንዳልቻሉና እንዲሁ መርዶን እንደተነገራቸው ገልጸዋል። ተማሪዎቹ የአርሶ አደር ልብስና የትግራይ ሚሊሻ የለበሱ ታጣቂዎች ጥቃቱን እንደሰነዘሩባቸው ገልጸዋል። በዚህ ጉዳይ ላይ ከህወሓትም ሆነ ከፌደራል መንግስት ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በተደጋጋሚ በመደወል መረጃ ለማግኘት ያደረግነው ያደረግነው ጥረት አልተሳካም። በሌላ በኩል ተማሪዎቹ ጥቃት ደርሶባቸው በሆስፒታል ህክምና እንዳገኙ ከሆስፒታል ያገኘነው መረጃ ያስረዳል። የተማሪዎቹ ቃለ ምልልስ ተካቶበት የተሰናዳው ዘገባ ቀጥሎ ይቀርባል። የአሜሪካ ድምጽ ያነጋገራቸውና ስማቸው እንዲገለጽ ያልፈለጉ 3 የዩኒቨርሲቲው ተማሪዎች እንደተናገሩት ከዚህ ጥቃት ከተረፉት 35 ተማሪዎች መካከል 7ቱን ቤተሰቦቻቸው እንደወሰዷቸው፣ 8ቱ ጥቁር አንበሳ ሆስፒታል ተወስደው ክትትል እየተደረገላቸው እንደሆነና 20ዎቹ ተማሪዎች ደግሞ በአዲስ አበባ አንድ ሆቴል ውስጥ ተቀምጠው የቤተሰቦቻቸው ለመሄድ እርዳታን እየጠበቁ እንደሚገኙ ይናገራሉ። የካቲት 6 ተመርቀው ጊዜያዊ የትምህርት ማስረጃቸው እስኪሰጣቸው በመጠባበቅ እስከ የካቲት 10 እዚያው ዩኒቨርሲቲ ውስጥ እንደቆዩ አንድ ስሙ እንዲገለጽ ያልፈለገ ተማሪ የካቲት 11 2013 ዓመተ ምህረት ስለደረሰው ሁኔታ ሲናገር ያዲግራት ያክሱምና መቀሌ ዩኒቨርሲቲ ተማሪዎች በአንድ ላይ የተማሩ ስለነበር ትምህርታቸውን የጨረሱ ያዲግራት ተማሪዎች ቶሎ እንዲወጡ እንደተነገራቸው ይገልጻል። ከዚያም ወደ አዲስ አበባ መንገድ ያስጀመራቸውን ሁኔታ ያስረዳል።
መቀሌ ዩኒቨርሲቲ ሙረታ አለባችሁ የሚል ነገር አመጣና በቀን 10 ትኬት ቆረጥን ማለት ነው። ወደ አዲስ አበባ ደውንታ ትኬት ቆርጠን ጠዋት ነው የተነሳነውና ያው በምን እንደሆነና ግን ሁለት መኪናዎች ሁለት ፌደራል ፖሊሶች ነበሩ እኛ ስንገባ ማለት ነው። እኛ ሰላም ነው ብለን ነው እንደዚህ አይነት ነገር ይቆናል ብለን አላሰብንም። ጉዞ ጀመርን ማለት ነው ወደ አዲስ አበባ። አዲስ መስኖ የምትባል አካባቢ ላይ ስንደርስ ነው ሁለት መሳሪያ ሰዎች ከፊት ለፊታችን መንገዱ ተዘግቷል ሲያስቆሙ ተመለከት ማለት ነው። መኪናው ወዲያው በፍጥነት ነው እና ፌደራሎች ወጥተው ተኩስ የሰባራት የተጀመረው ማለት ነው። እና አንዱ ፌደራል እና አንዱ ፊት ለፊት የነበረ ሰውዬ ያው ሰባራት ሊመጣቱ ችለዋል።
ከዚያም ከተራራው ላይ በተለያየ አቅጣጫ ወደ መኪናው መተኮስ ተጀመረ ይላል ይኸው ተማሪ።
እና ግን ብዙ ናቸው ለካ ተራራው ላይ በጣም ብዙ ሚኒሻዎች ነበሩ እና ቀጥታ ወደ መኪናውን ወደ መደብደብ ነው ይመጡ በሶስት አቅጣጫ ስለሆነ በጣም ተኩሱ ሲበረታ ሹፌሩ እንደምን ብሎ መኪናውን ወደ አንድ ጠርዛ ይዞ ገለበጠው ማለት ነው። እና በአጋጣሚ ያው ስናይ መኪናው ወድቋል፣ ረዳቱ ተመቷል፣ ሹፌሩም በቃ ብቻ ያልሆነ ነገር ይታይ ነበር። እዚያ ቦታ ላይ 41 ተማሪዎች ነበርን። ያው እንደ አጋጣሚ ነው 6 ተማሪ ሲመጣ በጥይት ያው ህይወቱ አለፈ ማለት ነው። እና 2 ፌደራል ፖሊሶችም እነሱም ያው ሞተዋል፣ አንድ ረዳቱም ያው የለም። እና 7 ተማሪ ምናምን በጣም ከባድ ያው ስቀስቲ ነው መሳሪያው ላልወጣላቸውም ከባድ ጉዳት ነው። ነገ ተብለን አሁን ቁጭ ብለን እየጠበቅን ያለ ነው ማለት ነው። 2 በጣም የተጎዱትን እዛው ቤተሰቦቻቸው እዛው እኛ እናሳክማለን ብሎ ወስደዋቸዋል። አሁን የቀረ ነው 28 ምናምን ተማሪ እዚያ አብሮናለ ማለት ነው።
ተኩሱን ከፊት ለፊት የከፈቱት ሚሊሻዎች ማን እንደሆኑ ለማወቅ ችላችኋል?
ማን እንደሆኑ ያው ማወቅ አይከብድም ነበረ ማለት ያው ልብሳቸውም እኛ እኔ ከዚህ በፊት በነገራችን ላይ መጀመሪያ እንደዚህ አይነት ነገር ትግራይ ክልል ሲጀመር ማለት ነው እኔም የኤርትራ ከተሰደዱ ተማሪዎች አንዱ ነበሩ። የሚለብሱትን ምናምን ነገር አቅናቅ ነበር እና ያው ሚኒሻዎች ናቸው እዛ ቦታ ላይ ነበሩት ማለት ነው። ሲ ትግራይ ሚኒሻዎች ሲለበሱ ማለት ነው። ይህ አብዛኛውን ጊዜ ሚኒሻዎች የሚለብሱት ልብስና አርግማሾቹ ያው ላይክ እንደ ገበሬ ነው የለበሱት።
የምን ሚሊሻ?
የትግራይ ክልል ሚኒሻ። ሁላችንም እንደዛ ከተደረግን በኋላ ሁላችንም ተመስበን ወደ ተራራው ጫፍ ይዞ ወጥቶ ነበረ።
ማን ይዟቸው ወጣው?
በታጣቂዎቹ።
እሺ።
ከዛ ተራራው ጫፍ ወስደው ፈትሸውም ከዛ ነው ያን በመኪና ጭኖ ላቁም ማለት ነው። ፌዴራሎቹ ያልጠሩ ወዳሉበት ቦታ ማለት ነው።
ተራራው ጫፍ ላይ ምን አያችሁ?
ተራራው ጫፍ ላይ ሰፈር ነው። አንድ ሰፈር ናት። እዛ አካባቢ ብዙ ቤቶች አሉ እዛ አካባቢ ማለት ነው። እና የሆነ ስብሰባ ምናምን ያደረጉበት ቦታ ይመስለኛል።
ብዛት አላቸው?
ብዛት አላቸው። 40 ነው።
ሌላዋ እንዲሁ በተመሳሳይ ስሟ እንዳይጠቀስ የጠየቀች ተማሪ አውቶቡስ ውስጥ ፊት ለፊት በኩል ተቀምጣ እንደነበር ትናገራለች። በዚህ ጥቃትም ቤቲ የተባለች ጓደኛዋ ከአጠገቧ ህይወቷ ማለፉን ገልጻልናለች።
ከፊት ሶስተኛ ደረጃ ነበር። ሁለት ሰዎች ከፊት ነበሩ። ምን ልበልሽ ብቻ በጣም ያስደነግጣል። በአንድ ጊዜ ነው ሁሉ ነገር በቃ ፍርስርስ ያለው። እነዚያም ከፊት ወርዶ እንትን ሲሉ እነዛም ሁለቱ ሞቱ። ፍንጮ ተማሪ ነን ናቸው። ፍንጮ ሰባል ስንወጣ ማት ከፊት መኪና በቃ በደንብ ጠቅለጠለቀው ብታይ ብቻ ከፊት የነበሩ እና አንድ ጓደኛ ከፊቴ እና ከኋላ የነበሩ ሰዎች ሲሞቷቸዋለ ወይ።
ሌላው ሶስተኛው ተማሪ ከመቀሌ ዩኒቨርሲቲ ግቢ ከወጡ በኋላ ያጋጠማቸውን በስፋት ይተርካል።
ጉዞ ጀመርን። ያው ከመቀሌ አንድ ሰዓት ተኩል እንደተጓዝን ሲዋኒ የምትባል ገጠር ነገር አለች። ከዋኒ ትንሽ ወረዳ እንደ 40 ኪሎ ሜትር ከዋኒ 30 ኪሎ ሜትር 40 ኪሎ ሜትር ርቀት ላይ አዲ መስሎ የምትባል በጣም ገጠር በረሃ ነች። ገደል እና ተራራ ቦታ ወደማይጨው እና አላማጣ መገንጫ እሱ ላይ ከርቭ ላይ ስንታጠፍ ሁለት የታጠቁ ኃይሎች ሌላ መንገዱን ገብተው ጠበቁ። ከርቪ ሰሮና
ሰዓት ሁለት ፌደራሎች ለምን ያጋ እንደገቡ ምን ማቆ ነገር ይለማው አጭቦኝ ይሁን ከበቀሌ ወደ ሳባ ይሄዱ ይሁን ምን ማቆ ነገር ይለው ሁለት ፌደራሎች አብረውናል በጭራውስ አርባ አራት ተማሪ ነው ያለው ሁለቱ ፌደራሎች አብረውናል ቻስኩኝ ሁለቱ ፌደራሎች ወጥተው ታክሲ ጀመረ በዛ ፌደራሎቹ እና ነዛ ሁለቱ ከየት መጣ ማይባላል ከተራራ ላይ ታክሱ ጀመረ በጣም ብዙ ናቸው በቤት በኩል እንደሚተኩስብን አናውቅም ሁላችንም ተማሪዎች መኪና ውስጥ ነን እናም መኪናው ተደበደበ ሁለቱ ፌደራል እዛው ሞቱ ከዛ በኋላ ሙሉ መኪናውን ደበደቡ ከነዚህ አንዱ ተጎሳ ሙቷል ከነሱ አንድ ሞተ ሁለቱ ፌደራል እዛው ሞቱ ከዛ በኋላ መኪናው መደብደብ ጀመሩ አላባሩም በጣም መኪናው ተደበደበ ምረዳቱን ታመቱ ወርቋል ሹፌሩ እንደምንም መጣ አስፓልት ላይ ተለሆነ እነሱ ከተራራ ሲመጡ ስለነበር ቀጥታ መስታወት እንዳለ ጨርሰው ተማሪው ዘይ የተመታው ተመታ ሞተው እዛው ሞተ ሁላችንም ተማሪዎች ደንበደሙ ነው ሹፌሩ እንደምንም ይመጣና ተመልሶ መኪናው እንዲጠቀልና ወደ ተራራው ገለበጠው መኪናው ተራራ ላይ ሆኖ ስለነበር ሲተኩስ ነበረው ወደ ተራራው ሲገለበጠው ያው ትንሽ ተኩሱ ትንሽ በረደል ለአንድ ማሰብ ደቂቃም በረደል ከዛው አልበቃቸውም ብሎ ከተራራው ወርደው አስፓልት ላይ መተኩስ ጀመሩ ሁሉም ተማሪ ተማሪ ነን ተማሪ ነን ተማሪ ነን በማለት በጩኸት እንደዛ በምናሰማበት ሰዓት ሰሙን ተው በቃ ውረዱ ውረዱ አሉ በትግርኛ ወረድን የሞቱትም እዛው ፍተናቸው ወረድን የቆሰሉትም አንዳንድ ይገናቸው ወጣል የት ይዘውን እንደሆነ አናውቅም ብቻ ተራራ ከዛ መኪናውን እዛው ፊተን ወደ ተራራ ይዘውን ሄዱ እቃችን ዶክመንታችን ላፕቶፕና ሁሉም ነገር እዛው መኪና ላይ ፊተን እጃችንን ወድናርገን ወደ ተራራ ይዘውን ሄዱ አንድ ሰዓት ነው አርባ ደቂቃ ስልሳ ደቂቃ በቃ አንድ ሰዓት ሲሆን ወደ ተራራው ጉዞ ይዘውን ሄዱ ከዛ በኋላ እዛው አስቀምጠው የሆነ ወደ ውስጥ ጀመሩ ፍተሻ ጀመሩ ማንነታችንን ለማወቅ ማንነታችንን አጣርተው ተማሪ መሆናችን መቻውቁ ሹፌሩም እንደድንገት ያው ተጎድቷል አልሞተም ነበር አብሮም ነበር እሱንም ትንሽ መቱት በትግረኛ ሲያወራቸው እንዴት ዛሬ በይቀት ተፍራል እንዴት ተማሪ ይገድላል ያንተ ጥፋት ነው ብለው እሱን መቱት እንዴት በይቀት ተፍራል እንደሆነ እያወቅ እንዴት ይዛቸው ትወጣል የእናንተ ጥፋት ነው ብለው ማለት ነው ከዛ ያለውን ነገር እዛው በቃ የቆሰሉት አሉ ወደ ዘጠኝ ተማሪዎች እነሱ ደም እየፈሰሰባቸው ነው እርዳታም የለም ተራራ ላይ ነው ምንም ነገር የለም እዛ በጣም በቃ ተማሪ አለክሳን በጣም ለቅሶ ነበር በዛ ሰዓት ትላልቆቹ ሚኒሻ የታጠቁ ነበሩ እነሱ በጣም አዘኑ ወጣቱ በጣም ሀይል ላይ ነበር ተቆጡ ነበር
ከዚያ አቅራቢያ ወዳለች ከተማ እንዲሄዱ መደረጉንም ይናገራል
የቆሰሉትን ይዘን በሁለት ወጣቶች ተላክን ወደ ከተማ ከተማ እንደሄድም የሆነ ሱዚ ነበር በዛ ቀን ጥቃት የደረሰበት ሱዚ ነበር አንድ አላማጣ ሱዚ ሹፌሩ ተመቶ አላማጣ ሆስፒታል ገብቶ መኪናውን ረዳቱ ነበር ሲጠብቅ የነበረው ረዳቱን አዋርተው ውሰዷቸው ወደ ሆስፒታል ተባለ ወደ ሆስፒታል በምንሄድበት ሰዓት ጥቃት ከደረሰበት 40 ኪሎ ሜትር ላይ የሆነች በረሃ ላይ መከላከያዎች አሉ የኛ መከላከያዎች የኢትዮጵያ መከላከያ ሰነተው ቢፒንት ሶስተኛ ሻለቃ የሚባሉ አሉ እነሱ ጋር ሱዚ ይዞ ሄዳ እነሱ ኢመርጀንሲ ብለው ለተጎዱ 9 ተማሪዎች እንደዚህ እርዳታ አደረጉልን በጥጥ በምናምን በምናምን አድርጉም ያው ትንሽ ለአንድ ቀን ሊሆን እዛ አደርን በራ ውስጥ አደርን እነሱ ደግሞ ወደ በዛዋይ ሱዚ የረዳቱ ይዞት ወደ አላማጣ ደውል ሄድን መሆን የምትባል ቦታ ሆኑ እንደሄድን እዛ ሌላ መከላከያዎች ተቀበሉ እነሱ ደግሞ ታጅበን ወደ ቆቦ ሆስፒታል ጄኔራል ሆስፒታል ሄደን
ህይወታቸው ስላለፈው ተማሪዎች ረዳቱና የፌዴራል ፖሊሶቹ አስክሬን ሁኔታ ምንም እንደማይተናገሩ ሲሆን ከነዚህ ተማሪዎች አንዱ ጋሻው ዳኛ የተባለው የአካውንቲንግ ተመራቂ ተማሪ እህት ስመኝ ዳኛው ደቡብ ክልል ጭኮ በተባለች ከተማ ነዋሪ ስትሆን ከመርዶ በስተቀር ያዩት ነገር እንደሌለ ትናገራለች።
መንገድ ላይ ሆነ ታግዷል ግማሹ ሞታል ግማሹ ቆስሎ ነው ለና መጣችሁ ወንድሞቼ ሲሄዱ ስጠይቁ ጓደኛዬ ባል እያየ ነው ሞተው እኔም ልጄ ነው ወጣሁት በጥይት ከመቱ በኋላ ራሱን አቃጥለዋል።
ትላንት ምሽት ከአዲስ አበባ ተመልሶ መርዶ ለቤተሰቦቹ ያረዳው አንተነህ ዳኛ የተባለው የሟች ወንድም ከጥቃቱ የተረፉትን ተማሪዎች አዲስ አበባ አግኝቶ የወንድሙን መሞት ከመስማቱ ውጪ አስክሬን እንዳላገኘ ገልጿል።
ወሬ ወሬን ይሰማ ነው በአካል ምንም ነገር አልተገኘም። እዛ እንግዲህ እስከ ቦታው ድረስ ባንሄድም ከዚያ የተረፉ ልጆች አዲስ አበባ ላይ ሆቴል ተይዞላቸው እንደነበሩ ያው የዚህ አካባቢ ልጆች አሉ ሌላ ተመራቂዎች እዛ የአክሱም ዩኒቨርሲቲ ተማሪዎች እና ከእነሱ ስልክ ምናምን ወስደን ሄድን አዲስ አበባ እና ያው መርዶ ነው የመጀመሪያ መረጃ ነበረ። ምክንያቱም ልጆች ራያ አላማጣና ቆቦ አካባቢ ማቃቸው ልጆች ነበሩ እና እነሱ ሆስፒታል የሚሰሩ ስላሉ እነሱ መረጃውን ሰጥተውኝ ነበር። ስድስት ሞተዋል። ያው የኛ ለቅሶ ያው ጋሻው ነው የሚባለው ስሙ የሚያገኝ ሞተው ወንድሜ ነው በእናት ወንድሜ ነው።
በሌላ በኩል በመቀሌ ዩኒቨርሲቲ ተማሪዎች ፕሬዝዳንት እና የሀገር አቀፍ የተማሪዎች ህብረት ምክትል ፕሬዝዳንት አብርሃ ላይ አረፈ አይኔ ጥቃቱ በደረሰለት ከተማሪዎቹ የስልክ ጥሪ ሲደርሰው ለሳይንስና ቴክኖሎጂ ሚኒስቴር እና ለሚመለከታቸው ኃላፊዎች ማሳወቁን ገልጿል። ጥቃቱን በተመለከተ በህዋት በኩል ኃላፊነት ወስዶ ያወጣው መግለጫ የለም። ከፌደራል መንግስቱም ምንም የተገለጸ ነገር የለም። በእኛ በኩል ጉዳዩ ይመለከተዋል የተባለውን ሳይንስና ቴክኖሎጂ ሚኒስቴር የስራ ኃላፊዎች የእጅ ስልክ ላይ በመደወል መረጃ ለማግኘት ያደረግነው ጥረት አልተሳካም። ማሪዎቹ ከአንድ ቀን አዳር በኋላ እንደተወሰዱበት የተናገሩት የቆቦ ሆስፒታል ስራ አስኪያጅ አቶ ካሳሁን አዲሱ አርብ ዕለት የካቲት 12 ምሽት 35 ተማሪዎች ሆስፒታል ደርሰው ጉዳት የደረሰባቸው 12ቱ ህክምና እንደተደረገላቸው ለአሜሪካ ድምጽ ገልጸዋል። በጉዳዩ ላይ የትግራይ ክልል ጊዜያዊ አስተዳደር ምላሽ እንዲሰጠን ያደረግነው ሙከራ አልተሳካም። ነገር ግን ባለፈው ሳምንት ጊዜያዊ አስተዳደሩ ባወጣው መግለጫ ክልሉ እንዳይረጋጋ ለማድረግ የተበታተኑ የህወሓት ኃይሎች መኖራቸውን ጠቅሶ ህብረተሰቡ ከነዚህ ኃይሎች ራሱን እንዲያርቅ ምክረ ሐሳብ ለግሶ ነበር። ለአሜሪካ ድምጽ ዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ፕሮግራም ነው። ወደ ተከታዩ ዘገባ እናልፋለን። የሐዋሳ ሐይቅ አያዝ በዚሁ ከቀጠለ የመጥፋት አደጋ እንደተጋረጠበትና አሁን በከፍተኛ ብክለትና ህመም ላይ መሆኑን በኢትዮጵያ ሐይቆችና ወንዞች ላይ በርካታ ምርምር በማድረግ የሚታወቁት የሐዋሳ ዩኒቨርሲቲ ከፍተኛ ተመራማሪ ፕሮፌሰር ዝናቡ ገብረማርያም ለቪኦኤ ተናገሩ። ፕሮፌሰር ዝናቡ ገብረማርያምን ያነጋገረው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን ዘገባ ልኳል።
ከሐዋሳ ሐይቅ ጋር ለ40 ዓመታት ገደማ የሚተዋወቁ በአንድ ወቅት የሐዋሳ ዩኒቨርሲቲ ፕሬዝዳንት ሆነው ያገለገሉ አሁን ደግሞ በዩኒቨርሲቲው ከፍተኛ ተመራማሪ የሆኑ በርካታ የምርምር ስራዎችን የሰሩ በተለይም በኢትዮጵያ ሐይቆች በወንዞችና በውሃ ሀብቶች ላይ የተለያዩና ጥልቀት ያላቸውን የጥናት ስራዎችን ለብቻቸውና ከሌሎች ተመራማሪዎች ጋር ያካሄዱትን ፕሮፌሰር ዝናቡ ገብረማርያምን ቪኦኤ ስለ ሐዋሳ ሐይቅ ጠይቋቸዋል።
ሐዋሳ ሐይቅ እንግዲህ ለሐዋሳ ከተማ ቅርብ የሆነ አጎራባች የሆነ በሲዳማ ክልል ውስጥ ያለ ሐይቅ ነው። እንግዲህ አንዴ በእንስት አንዴ በተባይ ጾታ ነው የምንነጋገረው። ከኦሮሚያ ጋርም የሚዋሰን ሐይቅ ነው። ወደ 150 ኪሎ ሜትር ስኩዌር ስፋት ያላት ከፍተኛ ጥልቀቷ ደግሞ እስከ 21 ሜትር እንደ ጊዜው ሁኔታ አንዳንድ ጊዜ እስከ 23 ሜትር ሊደርስ የሚችልና አማካይ ጥልቀቷ ደግሞ 11 ሜትር የሚሆን አንድ ብቻ ወደ ውስጧ የሚገባ ወንዝ ያላት፣ በተረፈ ከውስጧም ወደ ውጭ የሚወጣ ፍሳሽ የሌላት፣ ከውጭም ከጥቁር ውሃ በስተቀር ሌላ ወደ ውስጧ የሚገባ ፍሳሽ የሌላት፣ ተፈጥሮ ፍሳሽ ማለት ነው፣ ወንዝ የሌላት ሐይቅ ነች። በሳይንሳዊ አነጋገር በጣም ያልተበከለች ነገር ግን በብክለት ጎዳና ላይ ያለች ሐይቅ ናት ማለት ይቻላል።
ፕሮፌሰር ዝናቡ የሐዋሳ ሐይቅን እንደ ቅርብ ወዳጃቸው እንደሚያዩት ተናግረው የመጀመሪያ የዶክትሬት ዲግሪያቸውን የተመረቁበትን የምርምር ስራ የሰሩት በሐይቁ ላይ መሆኑን ጠቅሰው ከቱሪዝም ባለፈ ለሰው ልጅ ጥቅም ሊውል እንደሚችል አስረድተዋል።
ለመጠጥም፣ ለመስኖም፣ ለእንስሳትም፣ ለዋናም አሁን የሚከለክል ገደብ ላይ አይደለችም። በሐይቁ የምዕራብ ክፍል ያለው ህብረተሰብ ደግሞ በቀጥታ በመጠጣት ይጠቀማል። ግን ይሄ ከጊዜ ወደ ጊዜ እየተለወጠና እየከፋ የመጣ ስለሆነ ሁልጊዜ በዚህ ይቀጥላል ማለት አንችልም።
በምርምር ስራቸው ያገኙትን እውቀት መሰረት በማድረግ የሐይቁን ስነ ፍጥረትና የአካባቢ ህዝብ ለሐይቁ ያለውን እምነት ተናግሯል። ፕሮፌሰር ዝናቡ
በስምጥ ሸለቆ ውስጥ ካሉት ከሌሎቹ ሐይቆች ጋር ከብዙ ሺህ ዓመታት በፊት የቅርብ ቁርኝት የነበራት ሐይቅ ናት። ግን የሐይቁ አፈጣጠር ከእሳተ ገሞራ ጋር እና ከምድር መናወጥ ቴክቶኒክ ሙቭመንት ከሚሉት ጋር የተገናኘ ነገር ነው ያላትና ለብቻዋ ተነጥላ የነበረች ሐይቅ ሳትሆን ከሌሎቹ ሐይቆች አካል እንደነበረች ነው ጥናት የሚያመለክተው። ይሄ እንግዲህ ከብዙ ሺህ ዓመት በፊት ነው። የአካባቢው ሰው ለሐይቁ በጣም አክብሮት እንዳለውና መቆርቆር እንዳለው ከሐይቁ ጋራ ደግሞ በጣም የተቆራኘ ስሜት እንዳለው የዛሬ 40 ዓመት በፊት የሀገር ሽማግሌዎችንና አባቶችን ሰብስበን ባነጋገርንበት ወቅት አምላክ ለኛ የሰጠን ልዩ ስጦታ ነው ብለው እንደሚያምኑ መረዳት ይችላል።
ሐይቁና ያዋሳ ከተማ ነዋሪዎች እንዲሁም ያካባቢ ማህበረሰብ ያላቸው ቁርኝት እጅግ የተነከረ መሆኑን ተናግሯል።
ከራሴ ለመጀመር ወደዚህ ሐይቅ የመጣሁት የዛሬ 42 ዓመት ነው። በአዲስ አበባ ዩኒቨርሲቲ ያኔ የአዋሳ መለስተኛ ግብርና ኮሌጅ አስተማሪ ሆኜ ተቀጥሬ መጣሁ። ከአዲስ አበባ ዩኒቨርሲቲ እንደተመረቁና በመጣሁ እለት በቀጥታ ወደ ሐይቁ ነው የመጣሁት። እና እዚቹ አሁን ያለሁበት ቦታ ነው የተቀመጥኩት። እና እዚህ ቁጭ ብዬ ሐይቁን አየሁ። በጣም ገረመኝ። ጸጥታው፣ ውበቱ እንዳሁን አልነበረም። የሐይቁን ቀለም ራሱ ያኔና ዛሬ በአይን መለየት ይቻላል። የቱን ያህል ቀለሙ እየተቀየረ እንደመጣና በጣም ያምር ነበር። እና አብዛኛውን ጊዜ ለማረፍ ስፈልግ፣ ለማንበብ ስፈልግ፣ ጸጥታ ስፈልግ እዚህ ነበር የምመጣው። ከዚያ ያሁኗ ባለቤቴን እጮኛዬንም ወደ አዋሳ ሳመጣ ለጉብኝት መጀመሪያ የመጣ ነው ወደ ሐይቁ ነው። ስዳር ደግሞ የምሳ ግብዣ የተደረገው እዚሁ ሐይቅ ዳር ነው። ትልልቆቹ ማስታወሻዎቼ ከሐይቁ ጋር የተገናኙ ናቸው። እና እኔ ብቻ አይደለሁም፣ ብዙ የከተማውም ህዝብ በመሳሳት ነው የሚያየው። የሐይቁና የህዝቡ ወይም የሐይቁና የከተማው ቁርኝት በጣም ጣፋጭ ግንኙነትም አላቸው፣ መራራ ግንኙነትም አላቸው። ጣፋጩ ግንኙነት ሐይቁ ለኗሪው የሚሰጠው ጥቅም ነው። ህዝቡ ደግሞ ከሐይቁ የሚያገኘው ደስታ ነው። መራራው ግንኙነት ደግሞ ከእንቅስቃሴው ከከተማው እድገት የተነሳ በሐይቁ ላይ የመጣ ያለ የብክለት ጫና ነው። ስለዚህ አንዳንድ ጊዜ ያላቻ ጋብቻ የሚሉት አይነት አብሮ የማይሄድ ቁርኝት አይነት ያሰኛል። ምክንያቱም ከተማው ሲቆረቆር ሐይቁን አንድ ቀን ይጎዳል ተብሎ ጥናት ተጠንቶ አይደለም የተጀመረው። ያው በዛን ጊዜ እንደነበሩ እንደማንኛውም ከተማ ለውሃ ቅርብ መሆኑ ታይቶ ይመስለኛል። ግን እየቆየ ህዝብ ብዛት ሲመጣ ከሐይቁ አቀማመጥ የተነሳ ከተዳፋቱ የተነሳ ማንኛውም ጠብታ፣ ማንኛውም ደረቅ ቆሻሻ ሐይቁ ውስጥ እየገባ ግንኙነቱን መራራ አድርጎታልና ለሐዋሳ ከተማ መታወቂያዋ ነው ማለት ይችላል።
ፕሮፌሰር ዝናቡ ሐይቁ አሁን ያለበት ሁኔታ ሲናገሩ የሐዋሳ ሐይቅ ወደ ዓለም ኖር እያመራች ነው ብለዋል።
ሐይቆች ይወለዳሉ፣ ያረጃሉ፣ ይሞታሉ። ይሄ ያለ የተፈጥሮ ክስተት ነው። ማንኛውም ሐይቅ በሰው ባይነካም እንኳን በነበረበት ሁኔታ አይኖርም፣ ለውጥ ይኖራል። እና አሁን ይቺ ሐይቃችን ከፍተኛ የሆነ ህመም ላይ ነው ያለችውና ይሄ ህመም ደግሞ ወዴት ያደርሳል ብለን ብንል ከለታት አንድ ቀን ወደ ሞት ያደርሳል። እና እኔ ራሴ እንኳን ሳውቃት ሐይቋን መጀመሪያ ካየሁበት ቀን ጀምሮ ወይም በምርምር አንጻር ከቀረብኩበት ጊዜ ጀምሮ በሐይቁ ላይ አሳዛኝ የሆነ ለውጥ ነው እያየን ያለ ነው። ስለዚህ በብክለት ጎዳና ላይ ያለች ወደ ከፍተኛ ብክለትና ወደ አለመኖር እያመራች ያለች ሐይቅ ናት ብለን ብንነጋገር ጥሩ ሳይንሳዊ ገለጻ ይሆናል።
የአዋሳ ሐይቅን ወደ አለመኖር እየወሰደ ያለው ነገር ምንድን ነው? ሐይቆች መቼና ምን ሲሆኑ ነው የሚሞቱት? ምክንያቶቹስ እነማን ናቸው? ኃላፊነት የሚወስደው አካል ማን ነው? መፍትሄውስ ለምኑና ለሌሎችም ጥያቄዎች ፕሮፌሰር ዝናቡ የሰጡት በምርምር ውጤትና በሙያዊ ትንተና የተቃኘ ምላሽ በሁለተኛው ክፍል ይዤ መለሳለሁ። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ተከታዩ ዝግጅት ባህልና ማህበረሰብ ይሆናል። ኢትዮጵያ ውስጥ ዘመናዊ ቲያትር የተጀመረበት 100ኛ ዓመት ሊከበር መሆኑ ተበሰረ። ከጥቂት ወራት በፊት ስለ ቲያትር ያገባናል ባሉ 11 የቲያትር ባለሙያዎች የተመሰረተው ስለ ቲያትር የተሰኘ ቡድን ከኢትዮጵያ የቲያትር ማህበር ጋር በመተባበር አመቱን በሙሉ የሚዘልቅና በሀገሪቱ እየተዳከመ የመጣውን የቲያትር ሙያ የሚያነቃቃ መርሃ ግብሮችን ማቀዱን ይፋ አድርጓል። ቡድኑ በአመቱ ውስጥ በሀገር አቀፍ ደረጃ 100 ቲያትሮች የሚታዩበት በኢትዮጵያ ቲያትር ዙሪያ የተሰሩ ጥናቶችና እንዲሁም ታሪካዊ ተውኔቶች ለህዝብ የሚቀርቡበት በተጨማሪም አንጋፋና ለዘርፉ አስተዋጽኦ ያበረከቱ ባለሙያዎች የሚዘከሩበትና የተለያዩ ውይይት መድረኮች የሚዘጋጁበት እንደሚሆን አስታውቋል። ኤደን ገረመው ከቡድኑ መስራቾች መካከል አንዷ ከሆነችው ደራሲና ጸሐፌ ተውኔት ማዓዛ ወርቁ ጋር ቆይታ አድርጋ ተከታዩን አሰናድታለች።
ስለ ጥበብ፣ ስለ ቲያትር ያገባኛል፣ ይመለከተኛል ያሉ ሰዎች ስብስብ ነው። ስለ ቲያትር የተሰኘው ስብስብ የሚሰሩ ቲያትሮች ከከተማ ወጥተው ክፍለ ሀገር መሄድ ሲያቅታቸው ከቀን ወደ ቀን የቲያትር ተመልካች ቁጥር እየቀነሰ ወንበሮቹ ሲራቆቱ በከተማዋ ያሉ የቲያትር መድረኮች በእድሳት ሰበብ ተዘግተው ከአመት በላይ ሲሻገሩና በመዲናዋ አዲስ አበባ 3 ቲያትሮች ብቻ መድረክ ላይ ሲቀሩ አረ ይሄ ነገር በዛ ወዴት እየሄድን ነው ስንል በመጠየቅ ተሰባሰብን ትላለች የዛሬ እንግዳይ ደራሲና ጸሐፊቷነት ማዛወርቁ
ለረጅም ጊዜ የተለያዩ የስራ ዘርፎች ተቋርጦ ነበር በተለይ በኮቪድ-19 ምክንያት አዋጅም ስለነበረ ተቋርጦ ነበር ብዙ ስራዎች እና አዋጁ ግድስ ተቆርጦ ከተነሳ በኋላ ብዙ የሙያ ዘርፎች ስራ ሲጀምሩ ያገግም ቶሎ አልጀመረም ነበር ከዛ በኋላ ምንድነው ምክንያቱ ለምንድነው ያልተጀመረው ምጥያቄ በባለሙያዎች መካከል መጣ በተለይ ልብ ጊዜ ይመለከተናል ያሳስበናል ለምንል ቲያትር ላይ የምናወራ የምንታወቅ አብረን የሰራ ሰዎች ቢለት እናወራ እንዲያራ የሆነ ነገር ማድረግ አለብን ምንድነው ተለይቶ ክልከላም ወይም ደግሞ ችግር ሲመጣ ስለ ጫና የሚደረግበት ወይም ደግሞ አይከፈተው የሚል ጥያቄ ነበር የተነሳው ተለይ ቲያትር ስራ ከጀመረ በኋላ ደግሞ ስናይ ቲያትር ቤቶች በስራ ላይ አይደሉም እድሳት ላይ ናቸው እና ከተማው ላይ ያለው የቲያትር እንቅስቃሴ ከጊዜ ወደ ጊዜ ስናየው የማሳያ ቦታዎችም እየቀነሱ ነው የሚታዩ ትርኢቶች ብዛትም እየቀነሰ ነው ቲያትር ላይ የሚሳተፉ ባለሙያዎችም ሙያውን እየለቀቁ በሌላ ሙያ ላይ እየተሰማሩ ነው ያለ እና ምንድን ነው ይህ ችግር እና ቲያትር ተማሩ በብዙዎቻችን እዚህ ሙያ ላይ ያለ ነው የምናውቀው ስራ ነው አሁን ላይ የተለያየ ስራ እየሰራ እንዳለነው ነገር መሰረታችን እውቀታችንን መነሻችንም ቲያትር ነው እና ሙያው ሲዳከም ባለቤት እንደሌለው ዳር ቆመን ማየት የለብንም የሆነ መፍትሄ እንፈልግ በጣም ውስብስብ ተደራራቢ ችግሮች እንዳሉበት ይታወቃል ነው ግን ከማነቃቃት እንጀምር መነቃቃት አለበት የሚል ሀሳብ ነው የተነሳው ስንነሳ 11 ሰዎች ነበሩ እንደ አጋጣሚ ደግሞ ምን ጥሩ ሆኖ ተገኘ በዚህ አመት 2013 የኢትዮጵያ ቲያትር 100ኛ አመቱ ይሞላል ማለትም የኢትዮጵያ አውሮፓዊ ቅርጽ ያለው የኢትዮጵያ ቲያትር 100 አመቱ ይሆናል በ1913 ላይ መጀመሪያው በትሮን ተክለሐዋርያት ተክለማርያም የተጻፈ ቲያትር ለተመልካች የቀረበው። ስለዚህ ቤትም ያመልጠን አይገባም። በተለይ ቲያትር 100 አመት ሲሆን ለብዙ ሰዎች የስራ እድል ፈጥሯል። የመዝናኛ አማራጭ ነበረ። ሰዎችን በተለይ ህዝባችንን ደግሞ በስነ ልቦናም በመንፈስም አንድ ያረገ ያስተባበረ ያነቃቃ ያስተማረ ሙያ ነው። የብዙ ሰዎች ትዝታ ነው። ይጠቅማል ይጠቅማልም። ስለዚህ በዚህ ሁኔታ በተለይ እኛ ዘመን ላይ ተዳክሞ ሊቀር አይገባውም። ቁጭት ከቁጭት የመነጨ እንቅስቃሴ ነው የጀመርነው።
ይሄ በቁጭት የተጀመረ እንቅስቃሴ ታዲያ ከኢትዮጵያ የቲያትር ባለሙያዎች ማህበር ጋር በመተባበር አመቱን ሙሉ የሚዘልቅና የኢትዮጵያ ዘመናዊ ቲያትር ጅማሮን 100ኛ አመት በማክበር ጥበቡን ለማነቃቃት ማቀዱንም አብስሯል።
ይሄ አሁን በኢትዮጵያ ቲያትር ባለሙያዎች ማህበር ስር ሆነን ያለን አባላቶች ሁሉ ከተቃጡ ጀመረንና የተለያዩ ቁጥሮች በዚያ መስራት ያቀድናቸው ስራዎች እንቅስቃሴዎች ይህን አመት በተለይ ስለ ቲያትር እንዲወራ ሰዎች ቲያትር የሚጽፉ ካሉ እንዲጽፉ የተለያዩ አማራጮች እንዲፈልጉ ያሉት ቲያትር ቤቶች ሳይኖርም እንኳን ቲያትርን የትም ቦታ መስራት ይቻላል እና የትም ቦታ ላይ መስራት እንዲችል ማሰብ እንዲችል እንዲፈሩ ማበረታታት ማነጋገር መደጋገፍ በተለይ ደግሞ ሙያተኞችም አንድ ላይ ተሰባስበን ችግሩን መፍታት አለብን አሁን እሱም የጀመርነው እኛ ልንሰራ ካሰብናቸው እቅዶች ውስጥ ማለት በዚህ ጊዜ የዳበሩ ናቸው ወደፊትም የምንጨምረው የምናዳብረው ነገር እንደተጠበቀ ሆኖ በዚህ አመት ውስጥ በተለይ የቲያትር 100ኛ አመቱ በሆነበት አመት ውስጥ ስለ ቲያትር የሚወራባቸው ዝግጅቶች ማዘጋጀት ማቀድ ነው ከነዚያ ውስጥ አንዱ ለምሳሌ ሚዲያ ባለሙያዎች ስልጠና አንዱ ነው። ይህንን የሚያሰብንበት ምክንያት ምንድን ነው? ቲያትሩ እንዲዳከም በተለይ አሁን ያለበት ደረጃ እንዲደርስ ብዙ አስተዋጽኦዎች ወይም ብዙ ስሶ ችግሮች ቢኖሩ ከነዚ ውስጥ አንዱ ሚዲያ ላይ ያለን አዘጋገብም መታገዙም ወይም ደግሞ ችግር እንዲኖር ችግሩ እንዲፈታ ስራቀኝ ላይ ያተኮረ ዘገባ አለመደረጉም አንዱ ምክንያት ነው ብለን እናምናለን። ከዛም በተጨማሪ ደግሞ ይህን እንቅስቃሴ ስናደርግ ደግሞ ሚዲያውን እንደ አንድ አጋራችን ማሰብ እና መያዝ እንፈልጋለን። ምክንያቱም ለረጅም ጊዜ የሚደንቅ መፍትሄ የመፈለግ መንገድ ስለሆነ የጀመርነው የሚዲያ ባለሙያዎች ደግሞ እኛ አጋር ነው እንዲያግዙን እንፈልጋለን። ስለዚህ የሚዲያ ባለሙያዎች ለሚያስፈልጉን በእነሱ የጀመርነው የመጀመሪያ ዝግጅታችን እሱ ነው። ከዛ በኋላ ደግሞ የዚህ ዝግጅት ማስጀመሪያ የሚሆን ምሽታለን። በባለሙያዎች መካከል የሚደረግ መፍትሄ የመፈለግ ምክክር አለን። እንደ ወርክሾፕ እና ስብሰባም አለን። ያው ቲያትር 100ኛ አመት ሲታሰብ ደግሞ ቲያትር ሳይታይ ወይም ትርኢቶች ሳይቀርቡ ስለማይሆን በቅድ ደረጃ ላይ 100 ቲያትሮች የሚቀርቡበት ፌስቲቫልም ማስበናል። በ100ኛ አመት ታሪክ ውስጥ ደግሞ ጉልህ ጉልህ የሆኑ ታሪኮች ደግሞ በህትመት ዶክመንት ተደርገው እንዲቀመጡ መረጃ የማሰባሰብ ስራ እየተሰራ ነው። እሱን ማሳተም ሀሳብ አለ። አንጋፋ ባለሙያዎቻችንን በተለይ ቲያትርን ሳይቆረጥ እስከዛሬ ድረስ ይዘውት ስለመጡ አንጋፋ ባለሙያዎች ደግሞ እውቅናና ምስጋና የማቅረብ ምሽትና እግረ መንገዳችንንም ታሪክን በምስልና በድምፅ ቀርጾ የማቆየትም ሀሳብ አለን። ከዛ ደግሞ የመጀመሪያው ቲያትር የዛሬዎች ኮሜዲያ መሳለቂያ የሚባለው ቲያትር የቀረበበት ቀን በአግሜ ሶስት የዚህ የመኪናነትን መዝጊያ ዝግጅት እናደርጋለን።
እነዚህ ሁሉ እንቅስቃሴዎች ታዲያ አዲስ አበባ ላይ ብቻ ተገድበው እንዳይቀሩ ጥረት የማድረግና ክልሎችንም እንዲሁም ዩኒቨርሲቲዎችንም የማሳተፍ ሀሳብ እንዳለ ደራሲና ጸሐፊ ተውኔት ማዕዛ ወርቁ ታስረዳለች።
እዚያ መቶ በርካታ ተማሪዎች እየተመረቁ ይወጣሉ በቲያትር። ግን ችግሩ ምንድነው? መስሪያ ምቹ ሁኔታ ደግሞ የለም። ስለዚህ በተለይ የክልል ዩኒቨርሲቲ ጥሪ የሚያቀረብንላቸዋሉ። በፊት በነገራችን ላይ በጣም ሰፊ እንቅስቃሴ ይደረግ የነበረው በክልሎች ነበረ። በማቀር ከበባ እንዲሁም ቲያትር ደግሞ ከቦታ ቦታ እየተንቀሳቀሰ ያ እንቅስቃሴ በአጠቃላይ የለም። ቲያትር ከከተማ ወደ ከተማ እየተዘዋወረ አይደለም። ምናልባት ሀገሪቱ ሁኔታ ጋር የተገናኘ ሊሆን ይችላል። ፊልሞች የሚሄዱ ነበር፣ እነሱም ተቋርጠዋል። ስለዚህ እሱም በሚኖረን ትሬት ደግሞ አገር አቀፍ ነው። አዲስ አበባ ላይ ጎላ ብሎ ስለነበረ ነው እንጂ የምናወራው የኢትዮጵያ ክልል ክልሎች ያሉ እንቅስቃሴዎችንም ይመለከታል። እንዲሁም በተለያዩ ቋንቋ የሚሰሩ ካሉ ወይም እንዲሰሩ በማድረግም አንዱ ማነቃቃት ማለት ይሄ ነው። በተለያየ ቋንቋ እንዲሰራ፣ በተለያየ ቦታ እንዲሰራ እና ኢትዮጵያ ሰፊ እንቅስቃሴ እንዲኖራል።
በተጨማሪም መገናኛ ብዙሃን ለቲያትር መነቃቃት የራሳቸውን ሚና እንዲጫወቱም ጥሪ ተደርጎላቸዋል።
ግን የእኛ እንቅስቃሴ በዚህ ዓመቱን በማክበር ብቻ አይቋረጥም። የቲያትር ችግሮችን በተለይ ከባለሙያዎች ጋር በምናደርገው ምክክር የምንደርስባቸውን ችግሮች ለመፍታት በጋራ የምንተባበርባቸው ስራዎችን ወደፊት እንቀጥላለን ብለን ነው የምናስበው። ዘላቂ የሆነ መፍትሄ የሚያስፈልገው ስለሆነ ማለት ነው። ሚዲያዎች ቲያትር አሁን ላይ ያለበትን ሁኔታ እንዲረዱት ነው የምንፈልገው። ልክና እየተዳከመና ቁጥሩ እየቀነሰ መምጣቱ እንዳሳስበን እነሱም እንዳሳስባቸው ሲዘግቡ በማበረታት በማጠንከር ወይም ደግሞ የተደረገች መ ሰራም ካለች እሱም በማገድ እንዴት አብረው ይሰራሉ ነው። በእርግጥ ለሚዲያ አቅጣጫ ሰጪ ሙያ የራሱ ዲስፕሊን አለ አይደለ? ይህን ዘግብልን ማለት ወይም ደግሞ የኛ የህዝብ ግንኙነት ሆኑ ማለት አንችልም። ነገር ግን በአዘጋገባቸው ደግሞ ሚዛናዊ እንዲሆኑ በጣም የተዳከመ ነገር ስታገኙ ብዙ ጉያ አስተሳሪ ሲበት የበለጠ አይደለም የሚጠፋ መፍትሄም ከነሱ የሚመጠየቅ ነገር ነው። የጋራ ምክክር ማለት ይቻላል።
የኢትዮጵያ የቲያትር ባለሙያዎች ማህበር የኢትዮጵያ ዘመናዊ ቲያትርን 100ኛ ዓመትን ለመዘከር ከወዲሁ ማህበራዊ መገናኛ ብዙሃኖችን በመጠቀም ከቲያትር ጋር የተያያዙ ፎቶግራፎችን፣ መጽሐፍቶችን እንዲሁም ትዝታዎችን ማጋራት ጀምሯል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን እናመሰግናለን። ለጥያቄው መልስ ሁለት እንግዶችን ለጥያቄው መልስ ዝግጅት ጋብዘናል። አቶ ጊዳና መድህን የትግራይ ዲሞክራሲያዊ ፓርቲ ትዴፓ አባልና በትግራይ ክልል ጊዜያዊ አስተዳደር የውሃ ቢሮ ምክትል ኃላፊ ሆነው ሰርተዋል። አቶ ተክሌ በቀለ ደግሞ የኢዜማ ስራ አስፈጻሚ አባል ናቸው። ሁለቱም እንግዶች በቅርቡ ወደ ትግራይ ክልል ተጉዘው የየራሳቸውን ግምገማ ይዘው መመለሳቸውን ይናገራሉ። ለሁለቱ እንግዶቻችን ጥያቄዎቻቸውን በሚከተሉት አድራሻችን እስከ ነገ አርብ የካቲት 19 ድረስ አድርሱን። ለጥያቄዎቻችሁ 202-205-9942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3505 ለዋትስአፕ ብቻ። horn@voanews.com በኢሜይል @voamharik በፌስቡክ ይላኩልን። #voamharik የትዊተር ገጻችንን በመጠቀም ጥያቄዎቻችሁን ላኩልን። በተጨማሪም ስልክ ቁጥራችሁን ከላካችሁልን እኛ እንደውልላችኋለን። የአሜሪካ ድምጽ። የተከበራችሁ አድማጮች ከምሽቱ አሰናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።